voice of America.
በሪዮ ኦሎምፒክ የማራቶን ሩጫ ውድድር የብር ሜዳሊያ ተሸላሚው ኢትዮጵያዊ አትሌት ፈይሳ ሌሊሳ በትላንቱ የሂውስተን ግማሽ ማራቶን ሁለተኛ ሆነ። 17ኛው አፍሪካ እግር ኳስ ዋንጫ ውድድር ሶስተኛ ቀኑን ያዘ።
የሁለተኛው አጋማሽ ሳምንታዊ ቅዳሜ ቅንብር ከሚዳስሳቸው ዋና ዋና የሳምንቱ የስፖርት ርዕሶች ውስጥ ናቸው እነዚህ።
አሁን ዝግጅቱ ስፖርት፣ አዘጋጅና አቅራቢው ሰለሞን ክፍሌ ነው። ስፖርት
እንደምን አመሻችሁልኝ ያለው ተከበራችሁ አድማጮቼ። በወልዲያ ዘመናዊ ስታዲየም ተመረቀ። የ2017 የአፍሪካ እግር ኳስ ዋንጫ ውድድር በጋቦን አስተናጋጅነት ተጀመረ። የካፍ ስራ አስፈጻሚ አባላት ምርጫ እየተካሄደ ነው። ከጋቦን ፍቅሩ ኪዳኔን። በአትሌቲክስ ሩጫ ውድድር ደግሞ ፈይሳ ሌሊሳ ያሸነፈበትን የሂውስተን ቴክሳስ ግማሽ ማራቶን ዜናም ይዣለሁ። ባጭሩ 11ኛውን ሳምንት የኢትዮጵያ ፕሪምየር ሊግ ግጥሚያዎችም እናያለን። አብራችሁን ቆዩ። በቅድሚያ ስለ ወልዲያው ስታዲየም መመረቅ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምወስዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ከአዲስ አበባ በ520 ኪሎ ሜትር ርቀት ላይ በምትገኘው የሰሜን ወሎዋ ወልዲያ ከተማ ላይ ዘመናዊና ዓለም አቀፍ ደረጃውን የጠበቀ ሁለገብ ስቴዲየም ከትላንት በስቲያ ቅዳሜ ተመርቆ ስራው ጀምረዋል። በ567 ሚሊዮን ብር በሼህ መሐመድ ሁሴን አላሙዲን ሙሉ ወጪ የተሸፈነለት ዘመናዊ ስታዲየም ኢትዮጵያ ውስጥ ከተገነቡት ሁሉ የመጀመሪያው ዘመናዊ ስታዲየም ነው። ከትናንት በስቲያ ስቴዲየሙ ሲመረቅ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ምክትላቸው እንዲሁም ሼህ መሐመድ አላሙዲንና ሌሎች ከፍተኛ የመንግስት ባለስልጣናትና ታዋቂ ሰዎች በስነ ስርዓት ላይ ተገኝተዋል። ቦርቀው ባደጉበት በመቻሬ ሜዳ ይህን ዘመናዊ ታላቅ ስቴዲየም አሰርተው ለህዝቡ በማበርከቶ በመንግስትና በራስ ምትም አመሰግኖታለሁ ሲሉ ጠቅላይ ሚኒስትሩ ሼህ መሐመድ አላሙዲን በንግግራቸው አወድሰዋቸዋል። ባለሀብቱ ሼህ መሐመድ በበኩላቸው ይህችን ሀገር በልማቷ የበለጸገች ለማድረግ የሁሉም ዜጎች መተባበር አስፈላጊ መሆኑን ተናግረዋል። በ177,000 ካሬ ሜትር ላይ ያረፈው ዘመናዊ ስቴዲየም መሐመድ ሁሴን አላሙዲን ስቴዲየም በሚል ተሰይሟል። የእግር፣ የእጅ፣ የቅርጫት ኳስና የመዋኛ ገንዳዎችም አሉት። የመሮጫ መምና ሌሎችን መወዳደሪያዎችን ያካተተው ስቴዲየም ከ26,000 በላይ ተመልካች መቀመጫ ወንበርም ተገጥሞለታል። የፀሐይና ዝናብ መከላከያም ተሸፍኗል። 10 በሮችና 3 ትኬት መቁረጫዎች አሉት።
ለአፍሪካ እግር ኳስ ዋንጫ በቀጥታ ወደ አስተናጋጇ ጋቦን ይሆናል የምናመራው። በመክፈቻው ዕለት ቅዳሜ የኤምድቦቹ ጋቦንና ጊኒ ቢሳዎ እኩል 1-1 ተለያይተዋል። ለጀርመኑ ቦርሺያ ዶርትሙንድ በአጥቂው መስመር ተሰላፊ ፒየር ኤመሪክ ኦባሜያንግ ለጋቦን ብሔራዊ ቡድን ቀድሞ ቢያገባም አሸንፈው መውጣት አልቻሉም። ጊኒ ቢሳዎ ባለቀ ሰዓት አግብቶ እኩል ተለያይተዋል። ጋቦን ከነገ በስቲያ ረቡዕ ከቡርኪና ፋሶ ከዚያም ከካሜሩን ጋር ትጫወታለች። በዕለቱ ማለት ቅዳሜ ሌሎቹ የዚሁ የኤ ምድብ ተጋጣሚዎች ካሜሩንና ቡርኪና ፋሶ በተመሳሳይ እኩል 1-1 ተለያይተዋል። ትላንት እሁድ የቢ ምድቦቹ ተጫውተዋል። አልጄሪያና ዚምባብዌ 2-2 በተለያዩበት ግጥሚያ ሪያድ ማህሬዝ ለአልጄሪያ ሁለቱንም ጎሎች አግብቷል። ሪያድ ለእንግሊዙ ሌስተር ቡድን የክንፍ ተጫዋች ነው። ሴኔጋል ግን ቱኒዚያን 2-0 አሳፍራለች። የስታዲየም ታዳሚውም ድምፁን ከፍ አድርጎ ድጋፉን ሰጥቷታል። ሳዲዮ ማኔ በፍጹም ቅጣት ምት የከፈተው የቱኒዚያ በር እንደ ተከፈተ ቆይቶ በካራ ሞጂ ሁለተኛ ጎል ታክሎበት አብቅቷል። ቱኒዚያ ያለቀላቸው ግቦችን መጠቀም ሳትችል ቀርታለች። በሲ ምድብ ውስጥ አይቮሪ ኮስት፣ የኮንጎ ዲሞክራቲክ ሪፑብሊክ፣ ሞሮኮና ቶጎ ይገኛሉ። አይቮሪ ኮስት ከዚህ ቀደም ሁለቴ ማለትም በ1992ና 2015 ዋንጫውን አንስታለች። የወቅቱ ሻምፒዮኖች ዝሆኖቹ በመባል የሚጠራሉ። ለዘንድሮ ዋንጫ ያለፉት ግን በጥሩ ውጤት አይደለም። የቀድሞ ኮከብ ተጫዋቾቹ ያያና ኮሎ ቱሬ ዲዲር ዘኮራና ዲዲር ሮግባ በሌሉበት ሁኔታ ቲሙ ዋንጫ ያገኛል ብሎ መጠበቅ ይከብዳል። በዚህ ላይ ሞሮኮና ኮንጎም የሚተኙለት አይሆኑም። የሲምድቦች ዛሬ ይፋለማሉ። ውጤቱን በነገው ዘገባዬ ይዤ እመለሳለሁ። በዲምድብ ጠንካሮቹ የጋና፣ ግብጽ፣ ዩጋንዳና ማሊ ቲሞች ይገኛሉ። ብላክ ስታርስ ጥቋቁሮቹ ከዋክብት ይሰኛሉ። የጋና ተጫዋቾች በቅጽል ስማቸው 4 ጊዜ ዋንጫ ወስደዋል። ከዚህ ቀደም በ63፣ 65፣ 78 እና 82 ዓመተ ምህረት አሁን ለጋቦን ፍጻሜ ያለፉትን በኩራት ነው። ከስድስቱ አራቱን ግጥሚያቸውን አሸንፈዋል። ከሞዛምቢክና ሩዋንዳ ጋር ብቻ አቻ ተለያይተው ቲሙ በአብዛኛው የሚተማመነው ለእንግሊዙ ዌስትሃም በሚጫወተው ቁልፍ አጥቂ አንድሬ ዴዴ አየው ነው። ማን ያውቃል፣ አየው ጋና ለ30 ዓመታት የተጠማችውን ዋንጫ ሊያስገኝ ይችል ይሆናል። አድማጮቼ፣ እዚያው ጋቦንን ቆይና በሥራ ጉዳይ በስፍራው የሚገኙትን የአፍሪካ ስፖርት መሪዎች አማካሪ አቶ ፍቅሩ ኪዳኔ ላምጣ። የአፍሪካ ፉትቦል ኮንፌዴሬሽን 60ኛውን ዓመት የሚያከብረው አዲስ አበባ ይሆናል ይላሉ።
የአፍሪካ ፉትቦል ኮንፌዴሬሽን ኮሚቴ ሊብራሪ ሰሩ ለሆናሪክ አዲስ አበባ የሚደረው ጠቅላላ ጉባኤ ስብሰባ ፕሮግራሙን አስጠቋል። የአፍሪካ ፉትቦል ኮንፌዴሬሽን ጠቅላላ ጉባኤ በአፍሪካ አንድነት ድርጅት ይካሄዳል። ለ60ኛውን ዓመት ስለሚያከብር ድግ በዓሉ የሚያከብረው ሸራተን ሆቴል ይሆናል። በዚህም አጋጣሚ የአፍሪካ ፉትቦል ኮንፌዴሬሽን ስራ አስኪያጅ ኮሚቴ ቅዱስ ጊዮርጊስ ክለብ 80ኛ ዓመቱን የሚያከብረውን ቡሶስቱ ላይ ያሰራውን የፉትቦል አካዴሚ ጠቅላላ የስራ አስኪያጅ ኮሚቴ ለስብሰባው የሚመጡት መልክተኞች በሙሉ ሄደው ይመርቃሉ። ኢትዮጵያ ይህ ጠቅላላ ጉባኤ በደንብ እንዲሳካ ለልዩ ልዩ ድርጅቶች በአንድ በስፖርት ሚኒስትሩ ስር እየተዘጋጁ ነው። ይህ ስብሰባ ብዙ አይነት ምርጫዎች ያካሄዳል። በመጀመሪያ ለአፍሪካ ፉትቦል ኮንፌዴሬሽን ስራ አስኪያጅ ኮሚቴ ፕሬዚዳንትነት አሁን በስልጣን ያለው ኢሳ ሀይላቱ ከካሜሩን እንደገና ይቀርባሉ። የማዳጋስካሩ ተወላጅ አህመድ በተወዳዳሪነት ይቀርባል። ከነሱ ሌላ ምስራቅ አፍሪካ በኩል አንድ ቦታ ይኖራል። ማግዲ የሚባል የሱዳን ተወላጅ ስራውን ጨርሶ 4 ዓመቱን ጨርሶ እንደገና ቀርቧል። ከሱ ጋር ወረደ ፕሬዚዳንት አቶ ጆኔዲን ባሻ ፉትቦል ፌዴሬሽን ፕሬዚዳንት፣ የኡጋንዳ ፉትቦል ፌዴሬሽን ፕሬዚዳንት እና ሶስቱ ይኖራል። ለሌላው ስራ አስኪያጅ ኮሚቴ ስፍራዎች በየዞኑ አንዳንድ ስለሚወጡ በአሁን በስራ አስኪያጅ ኮሚቴው ሲያገለግሉ የነበሩት የማሊው ተወላጅ አማዱ ዲያኪቴ፣ የቤኒን ተወላጅ አንጆራ ሙሻራቡ እንደገና ለውድድር ይቀርባሉ። እነሱን የሚወዳደሩ ደግሞ ሌሎች አሉ፣ ከላይቤሪያ እና ከናይጄሪያ። በታች ወረደ እንደሆነ ደቡብ አፍሪካ ሰፈር የአንጎላው የደቡብ አፍሪካ ፉትቦል ፌዴሬሽን ተጠሪ፣ የሴሽል ተጠሪ አሁን የአፍሪካ ፉትቦል ፌዴሬሽን አንደኛ ምክትል ፕሬዚዳንት እንደገና ለማገልገል ይወዳደራሉ። በፊፋ በኩል አዲሱ ሕግ ከጸደቀ በኋላ አፍሪካ 7 ቦታ አግኝታለች። ከሰባት ውስጥ አንዱ ያው የኮንፌዴሬሽኑ ፕሬዚደንት የፊፋ ምክትል ፕሬዚደንት ይሆናል። የአንድ ሴት ስፍራ አለ። ስለዚህ 5 ስፍራዎች ይቀራሉ። ለአምስቱ ስፍራዎች የሚወዳደሩት የቱኒዚያና የግብፅ ተወላጆች፣ የኮንጎ ዴሞክራቲክ ሪፐብሊክ እና የአይቨሪ ኮስት ለፈረንሳይ ተናጋሪ፣ ለእንግሊዝ ተናጋሪዎች የጋና ፉትቦል ፌዴሬሽን ፕሬዚዳንት እና የታንዛኒያ ተጠሪ፣ እንደዚሁም ካሙሻ የዛምቢያው የሚታወቀው ተጫዋች፣ የሳውሳ የደቡብ አፍሪካ ፉትቦል ፌዴሬሽን ፕሬዚዳንት ዳኒ ጆርደን፣ እነዚህ ሁሉ ለፊፋው ስፍራ ይወዳደራሉ። እና ይሄ ሁሉም ብቻ የሚካሄደው አዲስ አበባ ላይ ነው። ከዚህ በቀር የአፍሪካ ፉትቦል ኮንፌዴሬሽን 60ኛውን ዓመቱን የሚያከብረው እዛው አዲስ አበባ ይሆናል።
አመሰግናለሁ አቶ ፍቅሩ ኪዳኔ፣ የአፍሪካ ስፖርት መሪዎች አማካሪ ከጋቦን። በአትሌቲክሱ ስፖርት ሩጫ ውድድር በትላንቱ የሂውስተን ቴክሳስ ግማሽ ማራቶን ኢትዮጵያዊው ፈይሳ ሌሊሳ በሁለተኝነት ገብቷል። አንደኛው ኬንያዊው ሊዮናርድ ኮሪር ሆኗል። ለማብቃት 500 ሜትር ሲቀራቸው ፈይሳ የተቆጣጠረ መስሎ ታይቶት ነበር። ማብቂያው ላይ በኮሪር እንዴትና ለምን እንደተቀደመ ለጋዜጠኞች አብራርቷል።
አይ ወርክ ኢት ኮልድ place in Arizona after that stuff. When I come here,
very dry there.
Too much
humidity. Yeah.
It changes the weather to me. Yeah.
አሪዞና ላይ የተለማመድኩት በቀዝቃዛ አየር ነበር። ወዲህ ወደ ቴክሳስ ሂውስተን ስመጣ ግን አየሩ ሞቆ ተበቀኝ። አየሩ በውድድር ላይ ጫና አሳድሯል ለማለት እችላለሁ። ምክንያቱም እኔ ወደ ሂውስተን የመጣሁት የግል ፍጥነቴን ለማሻሻል ነበር። በመጨረሻም አሸንፊያለሁ ብዬ ለስተማመን ድንገት ሳላስብ ነው ኮሪር ቀድሞኝ ያለፈው። በሁለተኝነት በመጨረሴ ግን አልከፋኝም፣ ደስተኛ ነኝ።
በሙሉ ማራቶን ማሸናፊው ኬንያዊ ነው። ዶሚኒክ ኦንዶሮ ይባላል። የሴቶቹን ኢትዮጵያዊቷ መስከረም አሰፋ ድል ተቀዳጅታለች። በሌላ የሩጫ ስፖርት ዜና ለባህሬን የሚሮጠው ኢትዮጵያዊው አወቀ አያሌው በ35ኛው የስፔኑ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር አሸንፏል። 31 ደቂቃ ከ36 ሴኮንድ ነው ጊዜው። ኤርትራዊው ተክለማርያም መድህን ሁለተኛ፣ ታፈሰ ሰቦቃ ከኢትዮጵያ ሶስተኛ። በሴቶቹ ያሸነፈችው ሰንበሬ ተፈሪ ናት። 8 ኪሎ ሜትር በ25 ደቂቃ ከ52 ልፈዋለች። ሩት ጀቤት ከብሪታንያ ሁለተኛ፣ ኢኔስ ሞንቴሮ ከፖርቱጋል ሶስተኛ። በፈረንሳዩ የ9 ኪሎ ሜትር አገር አቋራጭ ሩጫ ውድድር ደግሞ ኢትዮጵያዊው ጌታነህ ታምሬ ቀድሞ ገብቷል። ሱዛን ኪፕሳን ከኬንያ የሴቶቹን አሸንፋለች። ሩጫው ይኸው ነው። በመጨረሻም የኢትዮጵያ እግር ኳስ ፕሪምየር ሊግ 11ኛ ሳምንት ግጥሚያዎችና ውጤቶቻቸውን ባጭር ባጭሩ አይተን ይሆናል የምንሰናበተው። ገዛኸኝ ጽዮን መስቀል ከአዲስ አበባ።
11ኛ ሳምንት የኢትዮጵያ ፕሪምየር ሊግ በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ በተደረጉ ግጥሚያዎች 7 ጎል ብቻ ተመዝግቦባቸዋል። ከትናንት በስቲያ ቅዳሜ በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ አዳማ ከነማን 2-0 ባሸነፈበት ጨዋታ ፒተር ዋንኬና ፍቅረ ኢየሱስ ተክለ ብርሃን ለንግድ ባንክ ጎሎቹን አስመዝግበዋል። ላለፉት 2 ሳምንታት መሪነቱን ይዞ የነበረው አዳማ ከነማ መሸነፉ ወደ ሁለተኝነት ዝቅ እንዲል ሲያደርገው አሸናፊው ንግድ ባንክ ደረጃውን ሊያሻሽል ችሏል። ቀጥሎ የተጫወቱት አዲስ አበባ ከነማና ሲዳማ ቡና ሲሆኑ በሲዳማ ቡና 1-0 አሸናፊነት ተጠናቋል። ትናንት በአዲስ አበባ ስታዲየም ኢትዮጵያ ኤሌክትሪክ ወላይታ ዲቻን 2-1 በመርታት ከነበረበት የወራጅ አደጋ የተላቀቀበት አጋጣሚ ሆኖለታል። ወደፊት ጠንክሮ በመስራት ውጤታማነቱን ካላስቀጠለ በስተቀር ኤሌክትሪክ ትናንት ያገኘው ድል ብቻውን ወደ ነበረበት ወራጅ ቀጠና ላለመመለሱ ዋስትና አይሆንለትም። ኢትዮጵያ ቡና ወደ ጅማ ተጉዞ ከጅማ አባ ቡና ጋር ያደረገውን ጨዋታ 1-0 በመርታት ከሜዳው ውጪ ድል ቀንቶ ተመልሷል። ደደቢት ከመከላከያ አዲስ አበባ ላይ ያለ ግብ 4-0 የተለያዩትን ጨምሮ በሌሎችም የክልል ከተሞች የተደረጉት 3 ግጥሚያዎች ያለ ግብ የተጠናቀቁ በጎል ድርቅ የተመቱ ናቸው። ቅዱስ ጊዮርጊስና አዳማ ከነማ በኩል 21 በጎል ተበላልቶ ጊዮርጊስ ቀዳሚ፣ አዳማ ከነማ ደግሞ ተከታይ ሆነ ፕሪሚየር ሊጉን ይመራሉ። ደደቢት በ20 ፋሲል ከነማ 1 ተስተካካይ ጨዋታ ያለው በ19 ሶስተኛና አራተኛ ናቸው። ጌታነህ ከበደም ከደደቢት ተከታዮቹን በእጥፍ ርቆ በ10 ኮከብ ጎል አስቆጣሪነቱን አጠናክሮ ቀጥሏል። ይኸው ነው በእኔ በኩል ያለው።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።